P-O-A. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ ትግስታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
ለዛሬ በሳምንት ውስጥ ከተሰሙት ፕሮግራሞቻችን መራርጠን ይዘንላችኋል። ኤደን ገረመውና ጽዮን ግርማ አብረናችሁ እናመሻለን። እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁ እናመሰግናለን። ባለፈው ሳምንት ሐሙስ በቡራዩ አድማ በታኝ ፖሊስ ካምፕ ላይ በተወረወረው ቦምብ 9 ሰዎች መቁሰላቸው ታውቋል።
የኦሮሚያ ኮሙኒኬሽን ቢሮ በድረገጹ ጥቃቱን የፈጸሙት የኦነግ ሸኔ አባላት ናቸው ብሎ መግለጫ ቢያወጣም ከቢሮውም ሆነ ከኦሮሚያ ፖሊስ ኮሚሽን ስራ ኃላፊዎች ስለ ጉዳዩ ለማረጋገጥ ያደረግነው ጥረት አልተሳካም። ኦነግ በበኩሉ ስለ ጉዳዩ ማስተባበያ ሰጥቷል። ዝርዝሩን ፀሐይ ዳምጠው ይዘዋለች።
ኮንስታብል ኑረዲን ኢብራሂም የኦሮሚያ አድማ ብተና ፖሊስ አባል ነው። መስከረም 1 2012 ዓ.ም የዘመን መለወጫ እያከበሩ በቡራዩ ከተማ በፖሊስ ካምፕ ላይ በተከሰተው የቦምብ ፍንዳታ ከተጎዱት ሰዎች መካከል አንዱ መሆኑን ይናገራል። በአሁኑ ወቅትም ሕክምና እየተደረገለት ይገኛል። በ2012 የዘመን መለወጫ በዓል በማስመልከት በቡራዩ ከተማ መኖሪያ ካምፓቸው ውስጥ እራት እየበላን ባለንበት 1:30 ገደማ ላይ የቦምብ ጥቃቱ እየደረሰብን ሲል ይናገራል ኮንስታብል ኑረዲን።
እራት ለመብላት ተሰብስበን ስንቀመጥ ነው ቦምቡ በመሐከላችን የፈነዳው። ቦምቡ ከፈነዳ በኋላም ሁላችን ተበታተን፣ እኔም ወደ ውጭ ሮጥኩኝ፣ ሌሎች ወደ ውስጥም ወደ ውጭም ሲሮጡ ነበር። የካምፑ ጠባቂ መሳሪያውን በመተኮስ የድረሱልን ጥሪ አሰማ። ከዚያም የአካባቢው ሰዎች ደርሰው ወደ ሆስፒታል ወሰዱን። ቦምቡ ከየት እንደተወረወረ ምንም ልናውቅ አልቻልንም። ማታ ነው፣ ጨልሟል።
ኮንስታብል ኑረዲን ጨምሮ በፍንዳታው የተጎዱ 9 ሰዎች አዲስ አበባ በሚገኘው ፖሊስ ሆስፒታል ሕክምና እየተደረገላቸው ነው። የፍንዳታውን ጉዳይ በተመለከተ የኦሮሚያ ፖሊስ ኮሚሽን እየተከታተለ መሆኑን ኑረዲን ገልጿል።
የተወረወረው ቦምብ ቀለበቱ ከተገኘ የወርዋሪውን ማንነት ይገኛል እያሉን ነው።
በኦሮሚያ አድማ ብተና ፖሊስ አባላት ላይ የደረሰው የቦምብ ፍንዳታ ጥቃት አስመልክቶ ሰሞኑን መንግስት በተለያዩ መገናኛ ብዙሃን ያወጣው መረጃ እንደተለመደው ስም የማጥፋት ዘመቻ ነው ሲል የኦሮሞ ነጻነት ግንባር ኦነግ መግለጫ አውጥቷል። ጉዳዩ ላይ ማብራሪያ እንዲሰጡን የአሜሪካ ድምጽ ራዲዮ የኦነግ ስራ አስፈጻሚ ኮሚቴ አባል የሆኑትን አቶ ሚካኤል ቦረንን ጠይቋል።
መንግስት የሚናገረው የተምታታ ነገር ነው። የኦዴፓ ድረገጽ ላይ የወጣው የሸኔ ሽፍታ ነው ጥቃቱን የፈጸመው የሚል ነው። ይሄ ምን ማለት እንደሆነ አይገባንም። ነገር ግን የኦዴፓ አመራሮች ኦነግን በስሙ አይጠሩትም፣ ሸኔ የሚል መጠሪያ ለጥፎበታል። በሌላ በኩል ደግሞ አንድ የሰላም አስከባሪ ኃይል ኃላፊ ድርጊቱን የፈጸመው አልታወቀም ይላል። ምንም የታወቀ ተጨባጭ ነገር የለውም። መግለጫው የተሰጠው የኦነግን ስም ለማጥፋት ነው። ካላግባብ ወደኛ ጣት ተቀስሯል ብለን ነው መግለጫውን ያወጣ ነው።
የኦሮሚያ ኮሚኒኬሽን ቢሮ በድረገጹ ጥቃቱን የፈጸሙት የኦነግ ሸኔ አባላት ናቸው ብሎ መግለጫ ቢያወጣም ከቢሮውም ሆነ ከኦሮሚያ ፖሊስ ኮሚሽን ስራ ኃላፊዎች ስለ ጉዳዩ ለማረጋገጥ ያደረግኩት ጥረት አልተሳካም። ይሁን እንጂ የቡራዩ ከተማ ፖሊስ ጽህፈት ቤት ኃላፊ ኢንስፔክተር ግርማ ገላን ለመንግስት ሚዲያ በሰጡት ማብራሪያ ድርጊቱን የፈጸመው አካል ተለይቷል ስሉ ተደምጧል።
እስካሁን ባረጋገጥ ነው ይህን ድርጊት የፈጸሙት የኦነግ ሸኔ አባላት ናቸው። የእኛ አባላት ቀኑ ዓመት በዓል ስለሆነ በዓሉን እያከበሩ ነበረ። ማታ ላይ ለማረፍ መኖሪያቸው ውስጥ ተሰብስበው እራት እየበሉ ነው ፍንዳታ የተከሰተው።
ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
እያዳመጣችሁ ያላችሁት ጋቢና ቪኦኤ ነው።
በምዕራብ ወለጋ መንዲ ከተማ በመንግስት ወታደራዊ ሰፈር ላይ በተወረወረ ቦምብ 1 ሰው መገደሉንና 3 ሰዎች መቁሰላቸውን የዞኑ አስተዳዳሪ አስታወቁ። ተጠያቂው በአካባቢው የሚንቀሳቀሰው ታጣቂ ቡድን ኦነግ ሸኔ ነው ሲሉ የዞኑ አስተዳዳሪ አቶ ኤልያስ ኡመታ ለቪኦኤ በሰጡት ቃል ተናግረዋል። የሸማቂዎቹ መሪ ናቸው የሚባሉትን ሰው ኩምሳ ድሪባ ወይም ጃል መሮን በስልክ ለማነጋገር ተሞክሯል። ምላሽም ሰጥተዋል። ሪፖርተራችን አኮር መልካ ተከታዩን ዘገባ አሰናድቷል።
በምዕራብ ወለጋ መንዲ ከተማ ውስጥ በሚገኝ ወታደራዊ ሰፈር ላይ ትናንት ከረፋዱ 5 ሰዓት ገደማ ተፈጸመ ያለውን ጥቃት ማየቱን አንድ ማኝ እንዲህ ይገልጻል። እኔ የመንግስት ወታደሮች የሰፈሩበት አካባቢ ነበርኩ። ከቀኑ ለአምስት ሰዓት ሩብ ጉዳይ ላይ ትልቅ የፍንዳታ ድምፅ ተሰማ። የቦምብ ፍንዳታ እንደሆነ ያስታውቅ ነበር። ከጥቂት ደቂቃዎችም በኋላ ከግቢ ውስጥ ጩኸትና ለቅሶ ተሰማ። ማንነቱ እንዳይገለጽ የጠየቀው የአይን እማኝ ነኝ ያለው ሰው ቦምቡን የወረወረውን ሰው ማንነት እንደማያውቅ ተናግሯል። በጥቃቱ የተገደለውንም ሆነ የቆሰሉትን ሰዎች ቤተሰቦች በስልክ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። የመንዲ ሆስፒታል የሕክምና ኃላፊ ዶክተር አዳም ወልጅራ ቀላል ጉዳት ደረሰባቸው ያሏቸው ሶስት ሰዎች ሆስፒታላቸው ውስጥ ታክመው መሄዳቸውን ገልጸው፣ አንድ ሰው ግን ሆስፒታል የደረሰው ብዙ ደም ፈሶት ህይወቱ ካለፈ በኋላ መሆኑን ተናግረዋል። አደጋውን ጥሏል ስለሚሉት ወገን ማንነት የዞኑ ዋና አስተዳዳሪ አቶ ኤልያስ ኡመታ ይህንን ብለዋል።
ካምፒ ወራና ኬስ ምንደር በተመ ሚጫንገው ሰበካ አገኘራ።
በመንዲ ስለተፈጸመው የቦምብ ጥቃትና በጉሊሶ ከተማም በከንቲባው ላይ እርምጃ መወሰዱን መረጃ ደርሶናል። በሁለቱም ቦታ ጥቃቱን የፈጸሙት አባገዳዎች፣ አገር ሽማግሌዎች፣ የሃይማኖት አባቶችና መንግስት ያደረገላቸውን የሰላም ጥሪ ሳይቀበሉ በጫካ የቀሩ የኦነግ ሸኔ ሸማቂዎች እንደሆኑ ነው የሚታሰበው። አንዳንድ የሸማቂዎቹ አባላት አሁንም በሰላማዊ መንገድ ትጥቃቸውን ፈተው እየገቡ በመሆኑ ሌሎችም በሰላም ተመልሰው እጅ ቢሰጡ የሚደርስባቸው ችግር የለም። ምክንያቱም እነሱም የኦሮሞ ልጆች ናቸውና። የሶስተኛ አካል አደራዳሪነት ግን አስፈላጊ አይመስለኝም። ምክንያቱም ሸማቂ ቡድኑ ህጋዊ አካል ያለው የፖለቲካ ድርጅት አይደለም። ነገር ግን መሳሪያቸውን በመፍታት ቢገቡ በሰላም ላይ አብሮ መስራት ይቻላል። ገለልተኛ የሆነ ሶስተኛ አካል በእነሱና መንግስት መካከል ጣልቃ ቢገባ ለውይይት ዝግጁ መሆናቸውን የሸማቂዎቹ መሪ ናቸው የሚባሉት ኩምሳ ዲሪባ ከዚህ ቀደም ገልጸው የነበረ ቢሆንም የዞኑ አስተዳዳሪ በሰጡት ምላሽ ግን ሸማቂ ነው የሚባለው ቡድን አንዳንድ አባላት ቀደም ሲል እጃቸውን ሰጥተው መቀላቀላቸውን ጠቁመው የቀሩትን ቢገቡ በሰላም ለመቀበል ዝግጁ መሆናቸውን አስታውቀዋል። የሸማቂዎቹ መሪ ናቸው የሚባሉትን ኩምሳ ዲሪባ ወይም ጃል መሮን በስልክ አግኝቼ ስለተጠቀሱት ክሶች ምላሽ እንዲሰጡኝ ጠይቄያቸው እንዲህ ብለውኛል።
አነረካፊ ወራን ብልሱማ ኦሮሞ ወራነ ወሊፍ ማለ ኡመተ ሰኑሞ መቃ ወራነ ብልሱማ ኦሮሞ ዲ
የኦሮሞ ነጻነት ታጣቂ እንደሱ ታጥቆ በሚንቀሳቀስ ሰራዊት ላይ ካልሆነ በስተቀር በመንግስት ተይዘው በእኛ ስም እንግልት እየደረሰባቸው የሚገኙ ሰዎች ላይ ቦምብ አይወረውርም። ይህ ወቀሳ አይመለከተንም። እነዚህ ሰዎችን ቦምብ ወርውረውባቸው ጥቃት የፈጸሙት የመንግስት ወታደሮች እንደሆኑ መረጃ አለን። የጉሊሶ ከንቲባንም ከሆነ እኛ አልገደልናቸውም። የክልሉ መንግስት ከመንግስት እውቅና ውጪ የሚንቀሳቀሱ ታጣቂዎች ላይ እርምጃ እንደሚወስድ ሰሞኑን መግለጫ በማውጣቱ እርምጃ እየወሰዳችሁ ነው ለተባለው በመገናኛ ብዙሃን የሚወጣ መግለጫ አስበርግጎን እንዲያለ እርምጃ የሚያስወስደን ነገር አይደለም። ለወደፊት ያለን እቅድም መታገል ነው። የሚደመደመውም በኦሮሞ ህዝብ ድል ይሆናል። በሌላ በኩል ግን በሸማቂዎቹ ታጣቂዎችና በመንግስት ኃይሎች መካከል የሚስተዋለው ግጭት ህብረተሰቡ በሰላም ወጥቶ እንዳይገባ እንቅፋት መሆኑንና ስጋትም ያሳደረባቸው መሆኑን የገለጹ የምዕራብ ኦሮሚያ ነዋሪዎች ገለልተኛ አካል ጣልቃ ገብቶ እንዲያወያይ መምከራቸውን በዚሁ ሰሞን መዘገባችን ይታወሳል። ለአሜሪካ ድምፅ ናኮር መልካ ፓምቦ።
አድማጮች እየተከታተላችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። የኤርትራ መንግስት ከ18 ዓመታት በፊት ከህግ ውጪ አስራቸው የምትገኘውን 28 የፖለቲካ ሰዎችና ጋዜጠኞች ያለምንም ቅድመ ሁኔታ በአፋጣኝ እንድትለቅ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ጠየቀ። አምነስቲ በኤርትራ የሚገኙ እስረኞች እንዲለቀቁ መወትወት ከጀመረ ዓመታት ተቆጥሯል። የትግረኛ ክፍል ባልደረባ በትረ ስልጣን መግለጫውን ተንተርሶ የድርጅቱን የመንግስት ግንኙነት ምክትል ዳይሬክተር አዶቴ አኩዌን አነጋግሯል። ሲሆን ግርማ ዝርዝሩን ይዛለች።
ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የህሊና እስረኞች እንደሆኑ የሚያምነው በኤርትራ በእስር ላይ የሚገኙ ጋዜጠኞችና ፖለቲከኞች የታሰሩበትን 18ኛ ዓመት ለማስታወስ ትላንት የተጀመረውን የማህበራዊ ሚዲያ ዘመቻ አስመልክቶ ባወጣው መግለጫ እነዚህ ጋዜጠኞች ከታሰሩበት መስከረም ወር 1993 ዓመተ ምህረት ጀምሮ በህይወት ስለመኖራቸው ስለጤናቸውም ሆነ ስላሉበት ሁኔታ የታወቀ ነገር የለም ብሏል። አምነስቲ ኢንተርናሽናል እነዚህ የህሊና እስረኞች የሚላቸው በኤርትራ የሚገኙት እስረኞች እንዲለቀቁ መሟገት ከጀመረ 18 ዓመታት ቢቆጠርም ከኤርትራ በኩል ግን ምላሽ አለመገኘቱን አስታውሷል። 11 ፖለቲከኞች የኤርትራ መንግስት ምርጫን በማካሄድ ህገ መንግስቱን አክብሮ ለህግ የበላይነት እንዲገዛ ለፕሬዝዳንት ኢሳያስ አፈወርቂ ግልጽ ደብዳቤ በመጻፋቸው መታሰራቸውን ያስታወሰው የአምነስቲ መግለጫ 17ቱ የታሰሩት ደግሞ ለፕሬዝዳንቱ ስለተጻፈው ግልጽ ደብዳቤ ዘገባ በማቅረባቸው ነው ብሏል። እነዚህ ጋዜጠኞችና ፖለቲከኞች ከተያዙበት ጊዜ ጀምሮ ስለሚገኙበት ሁኔታ አንድም የተሰማ ነገር የለም። ሰይፍ ማንጌጎ የአምነስቲ ኢንተርናሽናል የምስራቅ አፍሪካና የአፍሪካ ቀንድ አካባቢ ምክትል ዳይሬክተር ናቸው። እስረኞቹ ፍትህ እንዲያገኙ መወትወት ከተጀመረ 210 ዓመታት ሊደፍን ነው ካሉ በኋላ ይህንን ሁኔታ የበለጠ አስከፊ የሚያደርገው ደግሞ ኤርትራ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባል መሆኗ ነው ማለታቸው በመግለጫው ላይ ተጠቅሷል። ቪኦኤ ያነጋገራቸው የድርጅቱ የቅስቀሳና የመንግስት ግንኙነት ምክትል ዳይሬክተር አዶቴ አኩዌ ቀኑን አሳዛኝ የማስታወሻ ቀን ብለውታል።
No one has seen many of them. We do not even know whether some of them are in good health or perhaps not even alive.
ማንም አይቷቸው አያውቅም። አብዛኞቹም የጤናቸው ሁኔታ በምን ሁኔታ ላይ እንዳለ አይታወቅም። በህይወት ስለመኖር አለመኖራቸው እንኳን የሚያመለክት ፍንጭ የለም። ድርጅታችን በዚህ ዘመቻ ለማድረግ እየሞከረ ያለውም ኤርትራ ውስጥ በእስረኞች ላይ እየተፈጸመ ያለው በደል ትኩረት እንዲያገኝ ነው።
አያይዘውም በኤርትራ እስር ቤቶች ውስጥ የሚገኙት እነዚህ እስረኞች ብቻ እንዳልሆኑ እናውቃለን። ትክክለኛ የእስረኛ ቁጥርም በእጃችን የለም። በዚህ የ18 ቀን ዘመቻም በእስር ላይ የሚገኙትን ግለሰቦች ስራና ታሪክ በማጉላት እንዲታወሱ እናደርጋለን ብለዋል። ይህም በኤርትራ መንግስት ላይ ግፊት ለማሳደር እንደሚረዳ ይናገራሉ።
We will be publicizing the cases of and the names of the individuals how they were detained. We will be
የታሰሩትን ሰዎች ስምና ማንነት አካተን ጉዳያቸው በዝርዝር ታትሞ እንዲወጣ እናደርጋለን። ከኤርትራ ጋር ግንኙነት ያላቸው ሌሎች መንግስታትም የእስረኞቹን ሁኔታ በሚገባ እንዲረዱትና እስረኞቹ ለምንና እንዴት እንደታሰሩ በመጠየቅ የኤርትራን መንግስት እንዲወተውቱ የቅስቀሳ ስራ እንሰራለን። የኤርትራ መንግስት ተወካዮችም እነኚህን ሰዎች እስካሁን ለምን እስር ላይ እንዳቆያቸው እንዲጠየቁ ግፊት እናደርጋለን።
አዶቴ አኩዌ አስመራ የሚገኘው የኤርትራ መንግስት ዓለም አቀፍ ጫናን ተቋቁሞ ይህንን የሰብአዊ መብት ጥሰትን ለመቀጠል የሚያሳየውን ጠንካራ አቋም ድርጅታቸው እንደሚረዳ ገልጸው መሰረታዊ የሆነውን የሰብአዊ መብት እንኳን ለምን እንደማያከብር በተደጋጋሚ ሊጠየቅ እንዲያከብርም ሊወተወት እንደሚገባ ይገልጻሉ። የኤርትራ ጎረቤት ሀገር በሆነችው ኢትዮጵያ ብዙ ለውጦች እየታዩ መሆኑን ያስታወሱት አዶቴ እንዴት በኤርትራ ምንም አይነት ለውጥ አይኖርም ሲሉም ይጠይቃሉ። መላው ዓለም ይህንን ተገቢ ያልሆነ እስር በመቃወም መብታቸው ከተጣሰው እስረኞች ጎን እንዲቆም ድርጅታቸው ጥሪ እንዳቀረበ ገልጸው እርሳቸውም ይህንኑ ውትወታ ያጠናክራሉ። አምነስቲም ሆነ የእስረኞቹ ቤተሰቦች እስረኞቹን ለማየት ምንም አይነት መንገድ እንዳላገኘ ገልጸው በእነዚህ የ18 ቀናት ዘመቻም እስረኞቹ እንዲፈቱ ከፍተኛ ጉትጎታ እንደሚደረግ ጠቁመዋል። በዚህ የአምነስቲ መግለጫ ላይ የኤርትራ መንግስት የሚሰጠውን ምላሽ ለማግኘት በቪኦኤ በኩል ተደጋጋሚ ጥረት ቢደረግም ጥረታችን ሳይሳካ ቀርቷል። የኤርትራን መንግስት ምላሽ እንዳገኘን ይዘን እንመለሳለን።
በኢትዮጵያ ፈርቀዳጅ ከሆኑት የመጓጓዣ አሳላጮች መካከል አንዱ የሆነው ራይድ ድርጅት ስራውን አቁሟል መባሉ ስህተት መሆኑን፣ ሆኖም በስራው ላይ ጫናዎች እየደረሱበት መሆናቸውን ለአሜሪካ ድምጽ ገለጸ። የድርጅቱ ዋና ስራ አስኪያጅ ሳምራይት ፍቅሩ በቅርቡ በአዲስ አበባ ከተማ የትራንስፖርት ባለስልጣን በኩል ወጥቷል የተባለው የኮድ 3 መኪኖች ላይ ገደብ የጣለ ህግ የራይድ ተጠቃሚ ሾፌሮችን እንዳሳሰበ ተናግረዋል።
አይ ስታንድ ዊዝ ራይድ የተሰኘውን የማህበራዊ አውታሮች ዘመቻ ተከትሎ በገጾቻቸው ብቅ ያሉት የከተማዋ ከንቲባ ኢንጂነር ታከለ ኡማ በበኩላቸው የቴክኖሎጂ ፈጠራ መከልከል ወይም ማፈን ስራችን አይደለም ብለዋል። ደንቡ የተገልጋዮችን ደህንነት የማስጠበቅ ግብ እንዳለውም ተናግረዋል። ሀብታሙ ዝርዝር አለው።
ራይድ ከአምስት ዓመታት በፊት ስራውን የጀመረ ተጓዦችና የመጓጓዣ አገልግሎት የሚፈልጉ ግለሰቦችን የሚያገናኝ አውታር ነው። እንደ ድርጅቱ ኃላፊ የቀደመ ማብራሪያ ከሆነ አገልግሎቱን ከ200,000 በላይ የአዲስ አበባ ከተማ ነዋሪዎች ይጠቀማሉ። ከ1,000 በላይ በድርጅቱ ስር የተመዘገቡ የታክሲና የንግድ ተሽከርካሪ ባለንብረቶች ድርጅቱ ባዘጋጀው መተግበሪያና የቀጥታ ስልክ ስርዓቱ በኩል ከደንበኞች ጋር ይገናኛሉ። በአማራጭ እጦት ለተቸገረው የአዲስ አበባ የትራንስፖርት ሁኔታ በመልካም ጭላንጭልነት ሲጠቀሱ ከነበሩ አገልግሎቶች መካከል አንዱ የሆነው ድርጅት ስራውን ሊያቆም ነው የሚለው ጉዳይ አይሎ ሲሰማ ነበር። የድርጅቱ መስራችና ዋና ስራ አስኪያጅ ሳምራዊት ፍቅሩ ግን ድርጅቱ ስራውን እንዳላቆመ ሆኖም ለወሬው መነሻ የሆነ ውጥረት መኖሩን ይናገራሉ።
መነሻ ምንድን ነው? አዲስ መመሪያ አውጥተናል አሉ የአዲስ አበባ ትራንስፖርት ባለስልጣን። ያ መመሪያ ደግሞ ራይድን ኦፕሬት እንዳያደርግ የሚያደርገው ነው የሚል ወሬ ነው መነሻው። እንዲሁም ደግሞ ያው ከዚህ በፊትም ተፈጥሮ የነበሩ ሙሉ ለሙሉ ራይድ ላይ ፎከስ ያደረገ ኮንቲኒስሊ ትራንስፖርት ባለስልጣኑ ራይድ ራይድ እያለ ራይድ ኢሌጋል ነው ብሎ በጣም ብዙ ሲወስ ፈጥሮ ነበር እና ከዛ ጋር የተያያዘ ነው አዲሱን መመሪያ ማውጣታቸው ነው ይህንን ያመጣው።
የአዲስ አበባ ከተማ የትራንስፖርት ባለስልጣን ከሰሞኑ የታክሲ አገልግሎት በሚሰጡ መኪኖች ዙሪያ ደንብ አውጥቷል። ደንቡ ኮድ 1 መለያ ያላቸው መደበኛ የታክሲ መለያ ቀለም ተቀብተው ሕዝብን እንዲያመላልሱ ከተፈቀደላቸው መኪኖች ውጪ ሌሎች ማናቸውም የንግድ መኪኖች የታክሲ አገልግሎት እንዳይሰጡ የሚከለክል ነው። ይህ ደንብ ኮድ 3 መለያ ያላቸው የንግድ መኪኖችን በመጠቀም በራይድ አውታር በኩል አገልግሎት ሲሰጡ ለነበሩ ሹፌሮች ጫና መፍጠሩን ስራ አስኪያጁ ይናገራሉ።
ሚኒስትር ሰለሞን ባለፈው ሰኞ ዕለት በአቶ በማነሳጅን አሰፋ መዝገቡ ሬዲዮ ፕሮግራም ላይ እዛ ላይ የተናገሩት ምንድን ነው? እኛ ኮድ 1 ታርጋ ስለከለከልን በኮድ 3 ታርጋ ተደብቀው ኢሌጋል ስራ ይሰራሉ፣ ኮድ 3 መስራት አይችሉም። ይህን ነገር መግለጫ ሰጥተው ነበር ዶክተር ሰለሞን። እሱ ብቻ ሳይሆን አሰፋ መዝገቡ በኮድ 3 የሚሰራ የትራንስፖርት አገልግሎት የለም፣ ህጉ አይፈቅድም፣ ስለዚህ እነዚህ ኢሌጋሎች ናቸው ብሎ መግለጫ በጣም ደጋግሞም ስለተናገረ የእኛም አባሎች እኛ ፓርትነሮች በጣም ተረብሸው ነበረ።
ከባለድርሻ አካላት ጋር በቂ ውይይት ሳይደረግበት ደንቡ መውጣቱ የፈጠረባቸውን ግራ መጋባት ያልደበቁት ስራ አስኪያጇ ድርጅቱ የቴክኖሎጂ ፈቃድ አግኝቶ እንደሚንቀሳቀስ፣ የኮድ 3 መለያ ተጠቃሚ ሾፌሮችም ህጋዊ የንግድ ፈቃድ አውጥተው እየሰሩ እንደሚገኙ ጠቅሰው አሁንም ቢሆን ስራቸውን ለመቀጠል እየሞከሩ እንደሆነ ተናግረዋል። ሰሞነኛውን ደንብ የቴክኖሎጂ መስክ ፈጣሪዎችን ጅምር የሚያቀጭጭ እርምጃ አድርገው የቆጠሩ አይ ስታንድ ዊዝ ራይድ፣ ከራይድ ጋር እቆማለሁ የሚል ዘመቻ ከፍተው የከተማዋ አስተዳደር ጫና ፈጣሪ ነው ያሉትን ደንብ በድጋሚ እንዲመለከት ጠይቀዋል። ለዚህ መልስ በሚመስል መልኩ የአዲስ አበባ ከተማ ከንቲባ ኢንጂነር ታከለ ኡማ በፌስቡክና ትዊተር ገጻቸው ላይ መልእክት አትመዋል። የቴክኖሎጂ ፈጠራ መከልከል ወይንም ማፈን ስራችን አይደለም፣ እናደርግም አንችልም፣ ደግሞም አይገባም። በዘንድሮ ዓመት ብቻ ከ10,000 ወጣቶች በላይ የሥራ ዕድል በዚህ ዘርፍ ይፈጠርላቸዋል። የመመሪያው ፍሬ ሐሳብ በዚያ ወደ የተቃኘ ነው። ተግባቦት ላይ ግልጽ ያልሆነ ነገር ካለ ይስተካከላል። የታክሲ አገልግሎት የሚሰጡ የቴክኖሎጂ ፈጠራ ሥራዎች ለማበረታታት የታሰበ አሰራር ነው። ለኮድ 3 እንዲሁም ለኮድ 1 ቴክኖሎጂዎች ይሰራል። የተገልጋዩን ደህንነት መጠበቅም የጋራ ስራ ይሆናል። ኮድ 3 የንግድ ፍቃድ ሲያስፈልግ፣ ኮድ 1 ግን የንግድ ፍቃድ ሳያስፈልጋቸው በቴክኖሎጂው ተጠቃሚ ይሆናሉ ይላል መልእክቱ። ስለ አዲሱ ደንብ ሐተታ ያቀረቡ የሀገር ውስጥ የመገናኛ ብዙሃን እንዳስታወቁት የንግድ ታርጋ ተለጥፎባቸው የታክሲ አገልግሎት የሚሰጡ ሾፌሮች 3,000 ብር ይቀጣሉ። ጥፋቱን ለሶስት ጊዜያት ያክል ከደጋገሙት ከ10,000 ብር ቅጣት ጋር የመንጃ ፈቃዳቸውን ሊነጠቁም ይችላሉ። በአዲሱ ደንብ ዙሪያ ማብራሪያ ለማግኘት ወደ አዲስ አበባ ከተማ አስተዳደር ስልክ መተን ነበረ። ጉዳዩ ይመለከታቸዋል የተባሉትን በምክትል ከንቲባ ማዕረግ የኢኮኖሚ ክላስተር አስተባባሪ የሆኑት ዶክተር ሰለሞን ኪዳኔ ስልክ ላይ ከትናንት ጀምሮ ደጋግመን ደውለናል፣ ልናገኛቸው አልቻልንም። ጥረታችን ይቀጥላል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
የአሜሪካ ድምጽ ራዲዮ በደንቡ ላይ ማብራሪያ እንዲሰጡን ለማድረግ ትላንትናና ዛሬ ወደ ከተማው ትራንስፖርት ኃላፊ ዶክተር ሰለሞን ኪዳኔ ደጋግሞ ቢደውልም ልናገኛቸው አልቻልም። ምላሻቸውን እንዳገኘን ይዘን እንመለሳለን።
አድማጮች እየተከታተላችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው።
ጢስ አባይ የመንገዱ አካባቢ ላይ ያለው ከፍተኛ ችግር እዛ አካባቢ ላሉ ነዋሪዎች በጣም አስቸጋሪ ሁኔታን እንደፈጠረባቸውና ይህ መንገድም አሁን ሊጠገን መሆኑን ዘጋቢያችን አስቴር ምስጋናው ከቦታው ዘገባ ልካልናለች። ይህንኑ ጉዳይም ለመነጋገር ምክትል ጠቅላይ ሚኒስትር ደመቀ መኮንን ከሌሎች የመንግስት ባለስልጣናት ጋር ዶክተር ደመቀ ከሌሎች የመንግስት ባለስልጣን ጋር በመሆን ወደ ስፍራው አቅንተዋል። የተፈረመ ሰነድም አለ። አስቴር ምስጋናው ዝርዝሩን ታስደምጠናለች።
የጢስ አባይ ፏፏቴ ከባህር ዳር ከተማ በ22 ኪሎ ሜትር ርቀት በባህር ዳር ዙሪያ ጢስ አባይ በተባለ ቀበሌ የሚገኝና የቱሪስት መስህብ ቦታ ነው። ለክልሉ ርዕሰ መዲና አጭር ርቀት ባለውና የቱሪስት መናኸሪያ በሆነው በዚህ ትንሽዬ የገጠር ከተማ የመሰረተ ልማት ባለመስፋፋቱ ባለሀብቶች አይበረክቱበትም፣ ቱሪስቶችም አያድሩበትም ይላሉ የአካባቢው ነዋሪዎች።
ስሜ ቄስ ጠገነው መንግስት እባላለሁ። የመጣሁት ከጢስ አባይ ከተማ ነው። ይሄ መንገድ አስፓልት ባለመሆኑ ከጢስ አባይ ሀብታቸውን ሲያከማቹ ቆይተው ወደ ባህር ዳር ነው የሚመጡት። ምክንያቱም አስፓልት ባለመሆኑ መሰረተ ልማት የላትም። በሁለተኛ ደረጃ አስፓልት ባለመሆኑ ካርታና ፕላን የላትም። ስለዚህ ካርታ ፕላን ወዳለበት፣ የተመቻቸ መንገድ ወዳለበት ነው ማህበረሰቡ ሀብት ካገኘ በኋላ የሚመጡ ቱሪስቶች ሲመጡ ወደዚያም ሲመጡ ወደ ጢስ አባይ ሲመጡ መሆነ ወደ ባህር ዳር ሲመለሱ መንገዱ በጣም አሰቃቂ ነው። ክረምት ላይ በተለይ ጎርፍ ያቆማቸዋል። መንገዱ የተስተካከለ አይደለም። በአጠቃላይ ግን ቦታዋ የልማት ቦታ ባለመሆኗ ቱሪስቶች የሚያርፉበት የሚዝናኑበት ሆቴል የለም። የሚያርፉበት ሆቴል በስፋትም ሆነ በቀላሉ የለም። ስለዚህ ሆቴሉ ያለ ባህር ዳር ነው። ከዚያ ማረፍ ሲገባቸው እዚያ ማደር ሲገባቸው ማህበረሰቡ ብዙ ማግኘት የሚገባውን ገቢ አጦ ነው የሚኖረው። ስለዚህ ሀብታሞች ወደዚህ ይመጣሉ፣ ድሆች እዚያ ይቀመጣሉ። ግን ያ ሁሉ ቱሪስቱ ከዚያ ቢሆን ቢያርፍ የሚያወጣው ወጪ ባህር ዳር ላይ የሚያወጣው ወጪ ሰበ ላይ ይወጣ ነበር። ድሃ ብዙም አይኖርብንም። ሁለተኛ ፋብሪካዎች ይተከላሉ፣ ባለሀብቶች ይመጣሉ። ከዚህ በኋላ ግን እንደሚመጡ እርግጠኛ ነው።
ጨፈንት ይባላሉ። ጢስ አባይ ነው ያለሁት። ስንት የአውሮፓ ህዝብ የሚመጣባትን ሀገር ቅድሚያም ከሁሉም ከኢትዮጵያ በፊት ማግኘት የሚገባት ከ52 ዓመተ ምህረት አንስቶ እስካሁን ድረስ ያለ መንገድ እንኖራለን። አሁን ግን የዚህ ደስታ ተካፋይ ሁነን በደስታ ላይ እንገኛለን።
በዚሁ መስመር ባሉ ገጠራማ አካባቢዎች የሚኖሩ አርሶ አደሮችም ምርት አብቃይ ቢሆኑም መንገድ ባለመሰራቱ ምርታቸውን በተፈለገው ጊዜ መሸጥ እንዳልቻሉ ነው የአካባቢው ነዋሪዎች የሚናገሩት።
መንግስቱ አማረ እባላለሁ። የመጣሁት ከገንጂ ነው። እንደሚታወቀው ባህር ዳር ከተማ የተለያዩ ሰብሎችን አትክልትና ፍራፍሬው የምታገኘው ከገንጂ ቀጠና ነው። እንደሚታወቀው ለብዙ ዓመታት መንገዱ የተበላሸ በጣም አዘቅት የወረሰው መንገድ ነበረ። የገንጂ ዝብ ብቻ አይደለም የተጎደው የመላው አማራ ክልል ነው ማለት ይቻላል። ምክንያቱም አርሶ አደሩ ያመርታል፣ ወተት በዩ፣ ቅቤ በዩ፣ ማር በዩ፣ እንዲሁም ደግሞ አትክልትና ፍራፍሬ፣ ሸንኮራ አገዳ፣ ቲማቲም፣ ቃሪያ ያመርታል። ነገር ግን አቅርቦቱን እንዴት መሸጥ እንደሚችል ትራንስፖርት ላይ ነው የሚቀረው። አምርቶ መሸጥ አይችልም፣ እዛው ነው የሚበላሸው እና የጥቅሙ ተካፋይ አይደለም።
ዛሬ አመሻሹ የኢፌዴሪ ምክትል ጠቅላይ ሚኒስትር ደመቀ መኮንንን ጨምሮ የፌዴራልና የክልል ባለስልጣናት በተገኙበት ከባህር ዳር ጢስ አባይ የሚወስደውን የ22 ኪሎ ሜትር መንገድ የአስፓልት ስራ የመሰረተ ድንጋይ አስቀምጠዋል። ምክትል ጠቅላይ ሚኒስትር በዚህ ወቅት ያሰሙት ንግግር አካባቢው የቱሪስት መናኸሪያ እንደመሆኑ መጠን የመሰረተ ልማቱ በጥራትና በተያዘለት ጊዜ መጠናቀቅ እንዳለበት ጠቁመዋል። ከዚህ ጋር በተያያዘ ዛሬ ከሰዓት በኋላ ምክትል ጠቅላይ ሚኒስትር ደመቀ መኮንንና የፌዴራልና የክልል አመራሮች ከባህር ዳር አዲስ አበባ በሞጣ የሚወስደውን ዞማ ወንዝ ፈለገ ብርሃን የሚዘልቀውን የአስፓልት ኮንክሪት መንገድ መርቀው ለአገልግሎት ክፍት እንዲሆን አድርገዋል። መንገዱ ከባህር ዳር አዲስ አበባ በደብረ ማርቆስ ለሚወስደው መንገድ አማራጭ ሲሆን በ80 ኪሎ ሜትር ርቀቱን የሚያሳጥር ነው። በምረቃው ወቅት የተናገሩት ምክትል ጠቅላይ ሚኒስትር ደመቀ መኮንን የመንገዱ መከፈት ኢኮኖሚያዊና ማህበራዊ ትስስር ከመፍጠሩ ባለፈ ቀጠናውን የመጪው ዘመን የደረቀ ወደብ ማዕከል ያደርገዋል ነው ያሉት። ከፍተኛ አመራሮቹ ከቢቸና ከተማ ነዋሪዎች ጋር በወቅታዊ ጉዳዮችና ዛሬ በተመረቀው መንገድ ጥራት ላይ መወያየታቸው ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮች እየተከታተላችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። በዚሁ ባሳለፍነው ሳምንት ሐሙስ መስከረም 10 2019 ቀን በርካታ የኦርቶዶክስ ተዋህዶ ቤተክርስቲያን ምዕመናን ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ ፊት ለፊት ተገኝተው ሰላማዊ ሰልፍ አከናውነዋል። ሰልፈኞቹ በቤተክርስቲያኗና በምዕመናን ላይ ደረሰ ያሉትን በደል አሰምተዋል። ለኢትዮጵያ መንግስት ተወካይ አቶ ፍጹም አረጋም ደረሱ የተባሉ በደሎችን እንዲሁም መደረግ ያለባቸውን የእርምት እርምጃዎችን የያዘ ደብዳቤ አቅርበዋል። ሀብታሙ ስዩም በሰልፉ ላይ ከተገኙት መካከል የተወሰኑትን አነጋግሮ ተመልሷል።
ስለ ኢትዮጵያ ያገባታል ባጠናችሁ ሀገር
ጤና ይስጥልኝ። ስሜ አክሊሎ አምሳሉ ባላለው በዲሲ ደብረ ምሕረት ቅዱስ ሚካኤል ካቴድራል በዘማሪነት ማገለግል አንድ ምዕመን ነኝ። ዛሬ የመጣሁበት ምክንያት እንደ ወንድሞቼ እና እህቶቼ ሁሉ የቤተክርስቲያን ድምፅ መታፈን የለበትም፣ በቤተክርስቲያን ላይ የሚደርሰው ጥቃት ተጽዕኖ ይቁም ለማለት ነው። ይህም ማለት ከቅርብ ጊዜ ወዲህ እየተባባሰ የመጣው በተለይ በኦርቶዶክስ ቤተክርስቲያን ላይ ያነጣጠረው ዘመቻ ቤተክርስቲያን ሰው ለመከፋፈል ለማዳከም የሚካሄድ ዘመቻ መሆኑ ግልጽ ስለሆነ እኛ እስካሁን ዝም ብለናል። ነገር ግን አለን፣ ድምጻችን ይሰማ። ቤተክርስቲያናችን መደፈር የለባትም። ባለውለታ ናት፣ ሀገር ናት። ማንንም አነካም፣ እኛም አትንኩን ነው። ማንም የራሱን በሃይማኖት መከተል ሕገ መንግስቱ በሚፈቅድለት መሰረት ማካሄድ ማራመድ ይችላል። ነገር ግን አልፎ ተርፎ ቤተክርስቲያን እንዲነካ እኛም አንፈቅድም። የማንም አነካም፣ እኛም እንድንነካ አንፈልግም። እዚህ ዛሬ የመጣ ነው ማንም ለመስደብ ለመንቀፍ አይደለም፣ ድምፃችን ለማሰማት ነው።
ስሜ ጸደይ ይባላል። የመጣሁት ከቨርጂኒያ ሀመረኖ ኪዳነ ምሕረት ፍኖተ ሕይወት ሰንበት ትምህርት ቤት ነው። እዚህ የመጣንበት ወይም ኢትዮጵያ ኤምባሲ የምንገኝበት ምክንያት አገራችን ላይ እየተደረገ ያለውን በቤተ ክርስቲያን ላይ የሚደረጉ ያሉትን የተለያዩ ጉዳቶች፣ መቃጠሎች፣ የካህናት መገደል፣ የሰው መሰደድን በመቃወም ነው። አሁንም በኢትዮጵያ ኤምባሲ ተቆመን የምንናገር ያለ ነው። ይሄ ጉዳይ መንግስት አይቶት ችግሩ ሶልቭ እንዲደረግና ከአሁን በኋላ እነዚህ መገደሎች፣ ቤተክርስቲያን መቃጠሎች እንዲቆሙ ነው። ከዚህ በፊት ዶክተር አብይ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ሀገር ናት ብለዋል። ሀገር እየተቃጠለ ነው ያለው። ሀገር ከተቃጠለ እኛ የምንኖርበት የለንም እና ይህንን ነገር መንግስት እንዲያቆምልን እርምጃ እንዲወስድልን እንጠይቃለን። አመሰግናለን።
ቻችን ገንዘባቸውን አውጥተው ያሰሩት ነው። ሌላ ተቃራኒ መጥቶ እነዛን በሚያፈርስበት ሰዓት ወዴት ነው አቤት የምንለው? መንግስት ካልሰማ፣ መንግስት ደግሞ እነዚህን ሰዎች ማቆም ካልቻለ መንግስት ነኝ ሊልም አይችልም።
ስሜ ስንታየው ኪዳኑ ይባላል። ዛሬ በዚህ በኢትዮጵያ ኤምባሲ መጥቼ ሰላማዊ ሰልፍ ላደርግ ያነሳሳኝ በኦርቶዶክስ ቤተክርስቲያን ላይ እየደረሰ ያለው ግፍ፣ የአባቶች መገደል፣ በየአጥቢያ ክርስቲያናትን መቃጠል፣ ያ መንግስት ደግሞ በዚህ ሁኔታ ላይ ምንም መልሳችንን ጥያቄያችንን ሊመልስ ስላልቻለ ዛሬ በኢትዮጵያ ኤምባሲ የቅጥር ግቢ ደጃፍ ላይ ተሰብስበን ስሞታ ለማሰማት ማለትም መንግስት አያውቀውም አይደለም፣ መንግስት ያውቀዋል። የኦርቶዶክስ ተዋህዶ ልጆች ስለ ሃይማኖታችን ዛሬም ሆነ ወደፊትም ዝም እንደማንል እንዲያውቁልንና እስከ ህይወት መስዋዕትነት በሃይማኖታችን የመጣ እንደምንከፍል የኢትዮጵያ መንግስትም እንዲያውቅልን ያንን ለማሳሰብ ስል
የኢትዮጵያን ህዝብ ሁሉ ይቅርታ ይጠይቁ። ያ ነው የሚያስፈልገው። ይቅርባይነት ሁሉን ያሻግራል። ስለዚህ በዚህ ድምጻችንን የምናሰማው ሁላችንም መልስ እናገኛለን። ከሰው አይደለም እንጠብቀው ወገኖቼ፣ አንድ ሆነን በአደባባይ መውጣታችን መልስ የምናገኘው ከእግዚአብሔር ነው። ኦርቶዶክስ ሃይማኖታችን አብብ ለምለም ኑሬ ለዘላለም አብብ ለምለም ኑሬ
አድማጮች የኢትዮጵያ መንግስት በሰልፉ ላይ የሰጠውን ምላሽ እንዳገኘን እናስደምጣቸዋለን። አንቺ ያያችሁት የጋቢና ቪኦኤ ዝግጅታችን ነው። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን።
ለዛሬ እንግዲህ ያዝንላችሁ እነዚህ ነበሩ። ስናስተናግዳችሁ ያመሸነው ኤደን ገረመውና ጽዮን ግርማ፣ በድምፅ ምህንድስና ደግሞ ሞክቢል ያቤረው። መልካም ምሽት።